ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ኢትዮጵያውያን ሰዓሊያን የዓለምን ዓይንና ቀልብ የመስረቅ ኃይል ያላቸው ሥራዎቻቸው በቅጡ ለገበያ መቅረብ ባለመቻላቸው ከሥራዎቻቸው ሳያተርፉ ቆይተዋል። በአንጻሩ የዓለምን የስዕል ገበያ ቀልጠፍ ብለው በተቀላቀሉ ሀገራት የሚኖሩ ሰዓሊያን በሥራቸው ከመደጎም አልፈው በመላ ዓለም አድናቂዎቻቸውንና ተከታዮቻቸውን እያበዙ ይገኛሉ። ከአምስት ዓመታት በፊት በሁለት ትውልደ ኢትዮጵያውያን የተቋቋመው አዲስ ፋይን አርት የተባለ ተቋም ይህን ሁኔታ ለመቀየር እየጣረ ይገኛል። በዓለም የኪነጥበብ መዳረሻ ስፍራዎች የኢትዮጵያውያን ሰዓሊያን የኢትዮጵያን ስራዎች ያስጎበኛል፣ ለገበያ ያቀርባል፣ ያስተዋውቃል። ለመሆኑ የኢትዮጵያን ሰዓሊያን ስራ በዓለም ገበያ ውስጥ ያለው ዋጋ ስንት ነው? ዛሬ ምሽት ከአዲስ ፋይን አርት መስራቾች መካከል አንዱ ከሆነው አቶ መሳይ ኃይለ ልዑል ጋር ከምንወያይባቸው ጉዳዮች መካከል አንዱ ነው። ዓለም አቀፍ ኪናዊ ወሬዎችና ሙዚቃዎችም ተካተዋል። አቶ መሳይ አስቀድሞ ስለ ተቋሙ ጅማሬ በጥቂቱ እንዲያጫውተን ይሁን።
እኔና የስራ ባልደረባዬ ስሟ ራኬብ ስሌ ትባላለች። 8 ዓመት በፊት ነው የተገናኘ ነው። እኔ እንኳን እዚህ ሙያ ውስጥ ወደ 20 ዓመት በላይ ነበርኩበት። አሜሪካን ሀገር ኖር ነበር፣ ጋለሪም ነበር የሎስ አንጀለስ እና ያው ሁኔታዎችም ለጊዜው በጣም የተመቻቹም ስላልነበሩም ስለ አፍሪካን አርትም ብዙም እንትን ስላልነበረ እይታውን ትክክል ስላልነበረ እኔም እዛም ከፍቼም ዘግቼም አንዳንድ ነገር እያደረግኩኝ ሳለ ከእሷ ጋር ዛሬ 8 ዓመት ተገናኘን። ባጭሩ ለመንገር ያው እሷ ከእንግሊዝ ሀገር መጣች አሜሪካን ሀገር። በጣም በጣም ደፋር ነች፣ አምቢሽስ ነች። ይሄንን ለማሳደግም ፍላጎት እንዳላት በኋላ ነው እኔ እንኳን የተረዳሁት። በቃ አብረን ብንሰራ ይሻላል፣ እኔ እንዳንተ እዚህ ውስጥ ገብቶ ብዙ የሰራ ሰው ስለማላቅ በቃ ወደፊት አብረን እንስራ ተባባል። እኔም እውነት ለመናገር ለጊዜው ብዙም እንትን አላልኩበትም ነበር። ብቻ በአጭር ጊዜ ውስጥ እንግሊዝ ሀገር ተመለሰች። ትልቅ ቦታ ልንጠቀምበት የምንችል አገኘች እና በቃ ይሄንን ቶሎ ካሁኑ እዚህ መስራት አለብን ከንሳልት እያደረግን ብለን በዛ ተብሎ ተጀመረ እና በ2 ዓመት አጭር ጊዜ ውስጥ ሁኔታውን ስናየው ዓለም ላይ በተለይ የአርት ገበያው ላይ በጣም አሁን ከአፍሪካ አርቲስቶች የሚቀርቡት ስራዎች በጣም ተቀባይነት እያገኘ አድናቆት እየመጣ ውጭም ደግሞ ከአፍሪካ አሜሪካን ሀገርም ዩሮፕ ሄደው የሚኖሩት አርቲስቶችም በጣም በጣም ስራቸው በቃ ተፈላጊነት ማግኘቱን ተረዳን። በእኛ በኩልስ በኢትዮጵያኖች በኩል ምንድን ያለው ሁኔታው ብለን እዚህም ያለውን ሁኔታ እኔም በጣም አውቀዋለሁ፣ ከአርቲስቶች ጋር ከ20 ዓመት በላይ ግንኙነት አለኝ። ገመገምንና ስናየው ትልቁ ችግሩ በዚህ በኢትዮጵያን አርቲስቶች በኩል የሚያጋጥማቸው የነበረው ከኢትዮጵያ ውጭ ወጥተው መሳተፍ የነበራቸው እድል በጣም በጣም ጠባብ ነበር። ያንን እዚህ በጋለሪ የሚሰራ ብዙም አልነበረም፣ እውነትም ለመናገርም አልነበረምም፣ ደፍሬም አልነበረምም ብል እዚህም ያሉት ጓደኞቼ እንደማይቀየሙ ተስፋ አለኝ። እና ይህንን ችግሩን እንዴት አድርገን ነው የምንፈታው? አይ አሁን ዓለም ማርኬት ውስጥ ገብተን ካልተሳተፉ የእኛ አርቲስቶች እንደገና ደግሞ ከኢንስቲቱሽኖች ጋር ያለው ግንኙነት ከሌሎች ጋለሪዎች ጋር ያለው ግንኙነት ካልዳበረ በቃ እዚሁ ነው፣ እዚሁ አዲስ አበባ፣ እዚሁ ኢትዮጵያ ውስጥ ብቻ ነው ምንፍጨረጨረው እና ይሄ ሊሆን አይችልም። መጀመሪያ አዲስ አበባ ጋለሪ እንክፈት። ለምን አዲስ አበባ? አይ እዚህ መሬት ላይ ያለውን ችግር ተረድተን እዚሁ ሆነን ከሰራን ውጪ ስንወጣ ሰውም ያከብረናል። እኔ እነዚህማ ከዛው ነው የወጡት፣ ታሪኩን ያውቁታል፣ ሂስትሪውን ያውቁታል፣ ያለውን ሁኔታ በደንብ ተገንዝበው የሚሰሩ ናቸው ስለሚሉ በቃ እኛ መጀመሪያ አዲስ አበባ አቋቋምን። በዛው 6 ወር ውስጥ እንግሊዝ ሀገር አቋቋምን እና ይሄንን መስመር ለኢትዮጵያን አርቲስቶች ዓለም ገበያ ውስጥ ዓለም ያሉት ኢንስቲትዩሽኖች ጋራ ያለውን ሪሌሽንሽፕ ለማዳበር በዚህ በእኛ ጋለሪ በለንደንም በአዲስ አበባ አድርገን እናሳትፍ ብለን ነው የዛሬ 5 ዓመት ትንሽ ወር አልፏል፣ ጃንዋሪ 9 2016 በፈረንጆች ተመሰረተ።
እንግዲህ አቶ መሳይ ዲስፋይን አርት የስነ ጥበብ ስራዎች ማሳያ አውታር ወይም ተቋም ነው። በምን መልኩ የኢትዮጵያን ስራ በዓለም ለሚገኙ የስዕል ወዳጆች እያስተዋወቀ ነው? በዓለም የኪነ ጥበብ ወዳጆች አይንስ የኢትዮጵያን ስራዎች ተቀባይነት ምን ያክል ነው?
እኛ እንግዲህ ገባ ገና ዳዴ ነው የምንለው ስንጀምር የነበረው እና ለመሳተፍ ያሰብነው ደረጃ ለመድረስ መጀመሪያ ማድረግ የነበረብን ትልቅ የአርት ፌሮች አሉ ዓለም ላይ። ለንደን አለ፣ ኒውዮርክ አለ። አሁን የኒውዮርኩ አርመሪ ይባላል። ለንደን አለ፣ 154 የሚባል አለ። የአፍሪካን በተለይ ወደ አፍሪካ ላይ ፎከስ የሚያደርግ ኬፕ ታውን አለ፣ ሌጎስ አለ፣ ዱባይ አለ። እነዚህ ሁሉ ከተማዎች በቃ በከፈትን እንደውም ኒውዮርክ የመጣ ነው ተጋብዘን በስድስተኛው ሳምንት በከፈትን ነው አርመሪ መሳተፍ የቻል ነው። እና እነዚህ ቦታዎች እነዚህ ትልልቅ ገበያዎች በምንሳተፍበት ጊዜ እዛ ነው ብዙ ሰው የሚመጣው፣ እዛ ነው ዲስካቨር የምትደረገው። ኮሌክተሮቹ ይመጣሉ፣ ጸሐፊው ይመጣል፣ ኪውሬተሮች ይመጣሉ። በቃ ትልቅ ገበያዎች ናቸው። አንዳንዶቹ 60-70 ሺህ ሰው ነው የሚመጣው በአምስት ስድስት ቀን ውስጥ። አንዳንዶቹ 20-30 ሺህ ሰው ነው የሚመጣው። እና ለመጀመሪያ ጊዜ የኢትዮጵያን አርቲስቶች ስራ ይዞ አንድ ጋለሪ አሁን እዛ በሚገባበት ጊዜ ገባ የሚገኘው የመታወቂያ መድረኩ በጣም በአጭር ጊዜ ውስጥ ስለ አንተ እንድትታወቅ እነማን ናቸው ለምን እኛ ገባ አንታወቅም ይመስለናል። እዚህ ሀገራችን ውስጥ አርቲስቶቹም በቃ የተከበሩ ናቸው፣ አድናቆት አላቸው። ግን በዓለም ደረጃ በምትሳተፍበት ጊዜ እውነቴን ነው እኛ ብቅ ባልንበት ጊዜ ከኢትዮጵያ ከአዲስ አበባ ነበረ ጥያቄው። ለምን ይህን ሰርቶ የሚያውቅ ስላልነበረ በእንደዚህ በትልልቅ አይነት ገበያዎች የሚሳተፍ እና ያ ለእድገታችን በቃ አፋጠነልን። አርቲስቶቻችንም ቶሎ ተቀባይነት አገኙ። በዛ የተነሳ አሁን ያኔ የነበርንበትና ዛሬ ያለንበት ደረጃ በጣም 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 ይለያል።
ቀደም ብለህም አንተ ጠቅሰኸዋል፣ በዚህ በዩናይትድ ስቴትስ ውስጥ ለበርካታ ዓመታት ኑርሃል። የምዕራቡ ዓለም ለኪነ ጥበብ ያለውን አክብሮትና ጉጉት የተመለከትክም ያጤንክም ይመስለኛል። ሙሉ ሰዓትህን ለዚህ ስራ ሰጥተህ ወደ ኢትዮጵያ ባቀናህበት ወቅት ፍርሃት አልተሰማህም ወይ? በተነጻጻሪነት የሚቀርብ ምን አይነት መልካምና ምን አይነት ፈታኝ ነገሮች ውስጥ ገጠሙ?
እኔ እውነት ለመናገር 40 ዓመት ነው የተቀመጥኩት አሜሪካን ሀገር ምንም አስከፍቶኝ አይደለም ወደ ኢትዮጵያ የተመለስኩት። ነገር ግን ከ40 ዓመት በኋላ እድሜም እየጨመረ ነው የመጣው። እኔም ሀገሬ አንድ ቀን ገብቼ እኖራለሁ ብዬ ነው ከሀገር የወጣሁት እና ይሄ ድል ሲመጣ እኔ ወደኋላም አላልኩም። እሷ እንኳን ባልደረባዬ እንግሊዝ ሀገር ነው ቤተሰቧ ሁሉ ያለው። እኔ እንኳን ተነስቼ እዚህ ለመምጣት ለእኔ ቀላል ነበረ፣ ግን የግድ አንዳችን መምጣት ስለነበረብን እኔ ነኝ ቮለንቴር የተደረግኩት እና በሱ ደስተኛ ነኝ። እንደገና ደግሞ ገባህ ኢትዮጵያ ሁልጊዜ መላለስ ነበር። ኢትዮጵያ አዲስ አበባ ብቻ አልነበረም እኔ መጥቼ ጊዜ የማጠፋው፣ መላው ኢትዮጵያን እዞር ነበረ። ገባህ የማልሄድበት ጋራ፣ የማልገባበት ገደል፣ የማላየው ገዳም ስመጣ በየአመቱ አንዳንዴ ሁለቴ መጥቼ ስለምዞር፣ በዛ ላይም ደግሞ የነበረችኝንም አንዳንድ ትርፍ ጊዜም ደግሞ እዚሁ አርቱ ላይ ከአርቲስቶቹ ጋር ብዙ ጊዜ ስለማጠፋ እዚህ መምጣቱ ለእኔ ችግር አልነበረም። ግን ያው እንደምታውቀው የታዳጊ ሀገር ነው። አንድ ነገር እዚህ አቋቁሜ ደግሞ እሰራለሁ በምትልበት ጊዜ ኢትዮጵያ ደግሞ ብዙ ፈተናዎች አሉ። ገባ እና አንዳንዱ ነገር ያስቀኛል። ገባ እውነት እኛ ፋብሪካ አይደለንም። ገባ እንደ ፋብሪካ ለምን እንቆጠራለን? አንዳንድ ማሟላት ያለብን መስፈርቶች አሉ፣ ህግጋቶች አሉ። እነሱን ሁሉ ገባህ ለማሟላት መጀመሪያ ላይ እኔ ሳቄ ይመጣ ነበር፣ እውነቴን ነው ብሎ መጀመሪያ። በኋላም ደግሞ ያሳዝንኛል። ገባህ ለምን እኛ አሁን ገባህ ሌላ ምንም አጀንዳ ይዘን አይደለም የመጣ ነው። ይህንን ነገር አምነንበት ውጪ አውጥተን እናሳትፈው። ለምንድን ነው ኢትዮጵያ ሯጮች ብቻ ውጭ ወጥተው እንደዚህ ያለ ትልቅ ነገር ክብር አግኝተው ሀገራቸውን አስታውቀው ራሳቸውን ጠቅመው ከዛም አልፈው ደግሞ ገባ ብዙ ኢትዮጵያኖች ስራ ላይ ያሳትፋሉ እና ለምንድን ነው እሱ ብቻ የሚሆነው? ሌላም ሌላ ነገር መሆን ይችላል እና ሰዓሊዎችም የኢትዮጵያ ሰዓሊዎች ያንን እድል ማግኘት ይገባቸዋል። ለምን ስራቸው በጣም 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 የሚደነቅ አርቲስት ያላት ሀገር ነች። ያው እኛም እዚህ ብዙም እዛ ላይ ስለማናተኩር ነው እንጂ በቃ ችሎታ እያለ ግን እዚህ የነበረው መሬቱ ላይ የነበረው ነባራዊ ሁኔታው ትንሽ ከባድ ነበር። ገባ በተለይ የታክስ ሹው አለ። 110 ሚሊዮን ህዝብ የሚኖርበት ሀገር አንድ አርቲስት ዛሬ ቀለም ካንቫስ ካንዲ አርት ሰፕላይ ስቶር ገብቼ ገዝቼ ሙያዬን ማዳበር እችላለሁ የሚልበት ሀገር አይደለም። እንደዛ አይነት እንኳን ቦታ አንድ ሱቅ እንኳን የለም። ይሄ በደንብ የተቋቋመ ሱቅ ገባ እንደዚህ ያስፈልጋቸውን ቁሳቁስ እንኳን የሚገዙበት። ሶ እኛ በጣም ከታች ነው የምንጀምረው እና በዚህ ላይ ደግሞ አንዳንድ ደግሞ በመንግስት በኩል አለማወቅም ይሆናል ገባ ያሉት ህጎች የታክሱ ደግሞ በተለይ የታክሱ በጣም ዲስካሬጅ ያደርጋል እና ግን እንደዛም ሆኖ ግን ይኸው እየተጋፋል እንግዲህ እዚህ ደርሰናል።
በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው ከአሜሪካ ድምፅ። ተመልሰናል። ጋቢና መዝናኛ ከአሜሪካ ድምፅ። የዛሬ እንግዳችን አቶ መሳይ ኃይለልዑል ነው። አቶ መሳይ በዓለም ዙሪያ የኢትዮጵያን ሰዓሊያን ስራ በማስተዋወቅ ላይ የሚገኘው አዲስ ፋይን አርት መስራቾች መካከል አንዱ ነው። አቶ መሳይ በግልህ የኢትዮጵያ የስነ ጥበብ ታሪክንም እንደምታጠና ሐሳብህንም በተለያዩ አጋጣሚዎች እንዳጋራ አንብቤያለሁ። ከኢትዮጵያን ሰዓሊያን ስራዎች ለአንተ የትኛው ልዩ ቦታ አለው? አግኝቼ ስለ ስራዎቹ በጠየቅኩት የምትለውስ ሰዓሊ የትኛው ነው?
እምልህ ያው መቼም እንግዲህ አትፈርድብኝም ትንሽ ባዳላ ከኛ ጋር የሚሰሩት አርቲስቶቹን እኛ ራሳችን መርጠን ነው የምናሳትፋቸው እና እነዚህን አርቲስቶች ያው አድሎን ብለው እነሱን መውደድ ብቻ ሳይሆን እውነት ለመናገር ጋለሪ ደግሞ አሁን ለምሳሌ በእኛ በኩል ከአንድ አርቲስት ጋር ስራ ከመጀመራችን በፊት ለንደን ያለው ቲም እዚህ ያለነው ቲም እንገናኝና በስልክም ይሁን በዙምም ይሁን ብቻ ተነጋግረን የአንዱን ሰዓሊ ስራ ወይም የአንዷን ሰዓሊ ስራ እናይና እንዴ ቆይ ይሄ ይሄንን እንዴት አድርገን ነው የምናሳትፈው? የት ነው የምናሳትፈው? የት ነው የምንሸጠው? እነማን ናቸው በእኛ በኩል ሊገዙ የሚችሉት? ይሄ ሁሉ መገምገም አለበት። ገባ? ለምን? ያው ቢዝነስ ነው፣ እውነትን እንናገር እና ቢዝነስም ስለሆነ አንዳንድ ጊዜም እኛም ከእኛም በኩል ድክመት አለ። ምክንያቱም ሁሉንም ማሳተፍ አንችልም። ለምን? ሁሉም አንድ አይነት ስራ አይሰሩም። አንዳንዶቹ ስራዎች ገባ ለእኛ ጋር ከኛ የሚገዙት ያሉት የኛ ከሌክተሮች ላይመቻቸው ገባ ላይመቻቸው ስለሚችል ከኛ አይገዙንም። ስለዚህ እኛ በእኛ አቅም የት ነው መሳተፍ የሚችለው የአርቲስት ወይ አርቲስት ብለን ነው የምንገመግመው። አሁን ለጠየከኝ ጥያቄ ከጓደኞቼ ጋር ልታጣላኝ ስለሆነ የኔ መልስ እውነት ለመናገር ትልልቆቹንም በጣም በጣም ወዳጅ ናቸው። አንጋፋ ምትላቸው አሁን ታደሰ መስፍን ከኛ ጋር ይሰራል። በጣም በጣም ደስ የሚሉ እነዚህ የኢትዮጵያ የምታውቃቸው ገበያዎች የሚመጡትን ሴቶች በቃ ውበት ጨምሮላቸው፣ ቁመት ጨምሮላቸው፣ አሳምሯቸው በቃ ኩራታቸውን ነው ማሳየት የሚፈልገው። እሱን ያደርጋል። ሉሰገረታም በጣም ነው እዚህ የታወቀ አርቲስት ነው። ደግሞ ከነሱም ደግሞ በእድሜ ትንሽ ዝቅ ያሉም ደግሞ እነ አዲስ ገዛሀኝ አሉ፣ እነ ተስፋዬ ኦርጌሳ አሉ። ዩሮፕም የሚኖሩ አሜሪካን ሀገርም የሚኖሩ ብዙ ወጣት አርቲስቶች አሁን ከኛ ጋር የሚሰሩ አሉ። አሁን የእነሱ ስራ የኢትዮጵያዊነት መንፈስ ላታይበት ይችላል። ለምን የኑሮ ኤክስፒሪየንሳቸው አሜሪካን ሀገር ስለሆነ እንደዛ አይነት ስራ ከዛ ከላይፋቸው ኤክስፒሪየንስ የሚሰሩ ስራዎች ያሳያሉ፣ ይሰራሉ። እዚህም ኢትዮጵያም ቢሆን አሁን ደግሞ በቃ እንደ በፊቱ አይደለም። ነፃ ሆኖ ነው አርቲስቱ የሚሰራው። ኢንተርኔት አለ፣ ብዙ ሀሳቡን ማዳበር ይችላል፣ ብዙ ነገር ማየት ይችላል። እና የግድ ያው የቤተ ክርስቲያን ወይም ውበት ያላት ሴት ወይም ይሄ ላንድስኬፕ የምንለው አይነት እንደዛ ብቻ አይደለም። ዛሬ ኢትዮጵያን አርቲስቶች የሚሰሩት እውነቴን ነው በጣም 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 የሚገርሙ ይሄ ዘመናዊ የምትለው ኮንቴምፖራሪ ስራዎች፣ የጊዜውን የሚገልጹ ስራዎች ብዙ ስራዎች ይሰራሉ። አንዳንዴም ፖለቲካ የሚሆነን ነገር የሚሰሩ ይኖራሉ። ግን ያ እንደዛ እንኳን ብዙም ባይኖርም በአጠቃላይ ግን አሁንም እንደገና ብርስን ለመመለስ የሰጠሁ ስሞች በአጭሩ ነው እንጂ ወጣቶች ያሉ አሁን እነ ትዝታ፣ እነ ሰሎሜ ብትል፣ እነ ግርማ በርታ ፎቶግራፈሮች፣ እነ ማይክል ጸጋይ፣ እነ ኢየሩሳሌም አሁን ከኛ ጋር የሚሰሩ ብዙ ጎበዞች አሉ። ውጭም እነ ታሪኩ፣ እነ ዳንኤላ፣ እስራኤል አርቲስት አለች። የእኛ አሁን አርቲስቶች ዩሮፕ አሉ፣ እስራኤል ሀገር፣ አሜሪካን ሀገር እና በሰፊው ነው የገባነው።
Oh, that makes me
ከባለፈው አመት ወዲህ በመላ ዓለም የተፈጠረው የኮሮና ቫይረስ የሰዎችን እንቅስቃሴ ገድቧል። ብዙ የስነ ጥበብ ማሳያዎችም እንዲዘጉ አድርጓል። የእናንተ ስራ ደግሞ ያው ሰዎች በአካል በስዕል ማሳያ ተገኝተው የስዕሉን መንፈስና ይዘት እየገመገሙ የሚወስኑበት አይነት ነው። ምን አይነት ጫና ፈጠረባችሁ? በምን ሁኔታስ ተቋቁማችሁ ታለፋችሁ?
መጀመሪያ ላይ በጣም ያስደነግጥ ነበር። ለምን እኛ ምንሸጠው በብዛት በደንብ አስቦ የሚገዛ ሰው ነው እና አቅምም ያለው ነው። ያ ሁሉ ሰው ገባ። አሁን በተለይ እዚህም አዲስ አበባ ቁጭ ብለን የምንሸጠው እውነት ለመናገር ከ90% በላይ የኛ ገዢዎች ውጭ ናቸው። አሁን ለምሳሌ ከአዲስ አበባ ያለው ጋለሪ። ስለዚህ መጀመሪያ ላይ ኮቪድ ሲመጣ ድንጋጤ ውስጥ ነው ያለ ነው። 4 ወር አየነው፣ የከፈትነውን ጋለሪ እዚህም ዘጋን፣ ለንደንም የነበረውን በቃ ከቤት መስራት ጀመሩ። እና ያው እንደ ሁሉም ቢዝነስ ምንድን ነው ማድረግ ያለብን ብለን ከባልደረባዬ ጋር በምናስብበት ጊዜ አይ ይሄ ነገር በቃ እንደምንም ብለን መወጣት አለብን። የዛሬ አመት ሴፕቴምበር በቃ የእኛን የዲጂታል የምትለውን ፕላትፎርማችንን በሙሉ አፕግሬድ አደረጉ ለንደን ያሉት እና ያ ምን አደረገልን? ቤቱ ተቀምጦ መገብየት ለሚፈልገው ክላይንት አመቻችንለት እና የሚገርም ቀስ በቀስ ክላይንት እንግዲህ እያደረግን መጣን። የእኛም የመጀመሪያ የነበረም ፍርሃት እየቀነሰ መጣ። ለምን መሸጥ መጀመር እና በአጭሩ እውነት ለመናገር እኛ አልተጎዳንም። እንደውም ያለፈው አመት ፕሮባብሊ ዘ ቤስት የር ለአዲስ ፋይናል ለቢዝነሳችን ያለፈው አመት ነበረ። እርግጥ ያው ሰው ጋለሪም መምጣት ባይችልም አሁን አዲስ አበባ ከአንድም ሁለት ቦታ ፖፕ ውስጥ ነው ያለ ነው። ፌርም አሁን እኔ ከዱባይ ገና መመለሴ ነው። እንደዚሁ ሰው መጥቶ አይቶ የሚገዛበት ፌር ለዓለም የመጀመሪያ ጊዜ ነበረው። እሱም ሄደን ተሳትፈን እሱም ጥሩ ውጤት ነበረው። በእኛ በኩል እውነት ለመናገር የመጀመሪያ የፈራ ነው። እሱ ሁሉ ተቀርፎ አሁን ያለንበት ቦታ ጥሩ ነው ብዬ ነው ማም
በክብረ ወሰንነት የተያዘ ሽያጭ የሚባለው ምን ያክል ነው? የኢትዮጵያ አንሰሩ
እኔ በእኛ በኩል ያለውን ከምል የኢትዮጵያን አርቲስቶች ዛሬ የት ደርሰዋል ብዬ ይህን መልስ ብመልስ ደስ ይለኛል። የፍርሃት ነገር ሳይሆን አሁን ያሉት የኢትዮጵያን አርቲስቶች ጁሌ መረቱን ሳትቆጥር ከ10,000 20,000 50,000 ከ100,000 ዶላር በላይ ሁሉ የሸጡ አርቲስቶች አሉ። እርግጥ ሁሉም ከኛ ጋር አይደሉም፣ ግን በዚህ ዋጋ አሁን ለዩሮፒያን አርቲስቶች ወይም ለአሜሪካን አርቲስቶች ኢትስ ኖ ቢግ ዲል። አሁን ነው የአፍሪካን አርቲስቶች እንደዚህ አይነት ዋጋ አዳዲስ ዋጋ መስበር የጀመሩት። በተለይ ዌስት አፍሪካ ያሉት እና ሳውት አፍሪካን ያሉት ሚሊዮንም በላይ እየሸጡ አሉ። ነጮችም ወይም ደግሞ ከናይጄሪያ ከጋና ያሉ አርቲስቶች በዛ ዋጋ ሁሉ መሸጥ ጀምረዋል። እዚህም አዲስ አበባ ብንሸጥ ትንሽ እንትኑን ዲስቶርት የሚያደርገው ምንድን ነው? እኛ በብዛት የምንሸጠው ውጭ ያሉ ሰዎች አይተው ኦንላይን አይተው ነው ከኛ የሚገዙት እና ስለዚህ የኛ ትንሽ ችግራችን አሁን እዚህ አዲስ አበባ ያለው ምንድን ነው? ዋጋችሁ ተወደደ፣ ለምንድን እናንተ ዋጋ ወደ ላይ የሚወጣ ሁሉ ይሉናል። እኛ ደግሞ መሸጥ አቅቶን አይደለም፣ ገባ? የአንድ አርቲስት ዋጋ በየጊዜው እየጨመረ ተቀባይነት እስካለው ድረስ ዲማንድ እስካለ ድረስ ዋጋው እየጨመረ ነው የሚሄደው እና ያንን ተከትለን ነው ይሄ ያለ ዓለም ላይ ያለ አሰራር ስለሆነ እና ዋጋ እውነት ለመናገር የዛሬ 10 ዓመት የዛሬ 15 ዓመት የነበረ እና አሁን ያለ ዋጋ በህይወት እንኳን የሌሉት እንደነ እስክንድር ቦጎሲያን እንኳን የነሱ ስራ አሁን ለጨረታ እንኳን ለንደን ሲወጣ ከ100,000 ዶላር በላይ ሁሉ ተሸጠዋል። ነባ ሪሊ አሁን ያለው ጥሩ ጊዜ ነው። ለውጭ የሚሳተፉ አርቲስቶች በተለይ ጥሩ ነው ነው ማለት ነው።
አንድ የመጨረሻ ጥያቄ፣ የኢትዮጵያ ስነ ጥበብ ወይንም ስዕል ጉዳይ ሲነሳ በተደጋጋሚ የሚጠሩ ስሞች አሉ። የዓለም ሎሬት ሜትር አፈወርቅ ተክሌ፣ እስክንድር ቦጎሲያን፣ ገብረ ክርስቶስ ደሳለኝን ለመዘርዘር እንችላለን። ስለ መጪው ትውልድ ትንሽ እናውራ። በእንቅስቃሴ ውስጥ ስትመለከት ተስፋ የሚጣልበት አይነት ነው ወይ? እንደነዚህ ስማቸውን ሁሌ እንደምናነሳቸው ሰዓሊያን የሚጠሩ ዝናቸው ከፍ የሚል ወጣቶች ይመጣሉ የሚል ተስፋ አለህ ወይ?
እኔ በሱ ምንም አልጠራጠርም። ምክንያቱም በቂ የሆኑ አርቲስቶች አሏት ዛሬ ኢትዮጵያ ያፈራቻቸው። አሁን የጠራቸው ሶስቱ እነዚህ አንጋፋ አርቲስቶች አሁን እንኳን ነው ስራቸው ካረፉ በኋላ እንኳን የሚሸጥበት ዋጋን አልፎ የሚሸጡ ወጣት ኢትዮጵያን አርቲስቶች አሉ። ያ የሚያሳየው ገባ ተቀባይነት እያገኘ ነው የዓለም የአርት ገበያ አሁን ገባ። ፎከስ በጣም አፍሪካ ላይ እና የአፍሪካን አርቲስቶች ላይ አተኩሯል። ለምን? የአፍሪካ እኮ 54 ሀገር በላይ ነው ገባ። እያንዳንዱ ሀገር ስንት ብሔር አለው ስንት ነገር የሚያፈራ ነው። እና በኢትዮጵያ በኩል ካየኸው ብዙ ከኛም ጋር የሚሰሩ ከኛም ጋር የማይሰሩ የሚገርሙ ወጣቶች አፍርታለች ኢትዮጵያ። የኢትዮጵያ ችግሯ እኔ ሁሌም ብለው አርቲስት አይደለም ገባ። ስሟን ሊያስጠሩላት የሚችሉ ማት የተፈጠሩ አርቲስቶች አሉ፣ ብቃት ያላቸው፣ እውቀት ያላቸው፣ ትምህርት ያላቸው። ችግሩ ገባ አሁን ኢትዮጵያ በእኛ በኩል ልክ እንደኛ የሚሰራ 3-5 ጋለሪዎች አሁን አዲስ አበባ ይቋቋሙና እነዚህ ጋለሪዎች ገባ ከኛ ጋር የማይሰሩ ሌሎች አቅም ያላቸውን እነሱን ሁሉ ቢያሳትፉ ደግሞ ተመልከት የትና የት መድረስ እንደምንችል። ግን አሁን በቃ ትንሽ እኔ መንግስትን ክሪቲሳይዝ ለማድረግ አይደለም፣ ግን መመቻቸት ያለበት ነገር አለ። ይሄ ገና ዳዴ የሚል ሴክተር ነው ገባ፣ ገና ከመሬት ላይ መነሳት የሚሞክር ነው። እና አንተ ገና ዳዴ የሚልሽ የኮረኮብከው የትም አይደርስም ገባ። ኢንካሬጅመንት ይፈልጋል፣ ኢንሴንቲቭ ይፈልጋል። ምን እናድርግ እኛ ቱሪስት እዚህ ሀገር እንዲመጣ ይፈልጋል። አንድ ቱሪስት መጥቶ $10,000 በ10,000 በ15,000 ገዝቶ ቢሄድ ገባ አርቲስቱ ብቻ አይደለም፣ ጋለሪ ብቻ አይደለም፣ ሀገሪቷ ተጠቃሚ ነች ገባ። እነዚህ ደግሞ 4-5 ጋለሪ አሁን እንደኛ እዚህ ቢኖር ምንድን ነው የሚሆነው? አሀ አዲስ አበባ አንድ እንቅስቃሴ አለ ብሎ ነው ይሄ በተለይ ቶሎ ሄዶ ቀድሞ ከሰው ሁሉ ቀድሞ አይቶ መግዛት የሚፈልገው። ምንም ፕሮሞሽን አይፈልግም። ስንት እንቅስቃሴ አለ አዲስ አበባ በሮ ነው ከሰው በፊት መምጣት የሚፈልገው። ለምን? ጥሩ ነገር እውነት ለመናገር በርካሽ ገዝቶ ስለሚሄድ ነው ገባ። እኛ ይህንን እናውቃለን። ስለዚህ እዚህ ነው መሬት ላይ መሰራት ያለበት ትንሽ የጎደለው እንጂ ኢትዮጵያ በጣም 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 ብዙ ወደፊት ታያለ። 5-10 ዓመት ውስጥ ስም የሚያስጠሩ አርቲስቶች አለ። ምንም በዛ በኩል ችግር የለም።
እጅግ በጣም አመሰግናለሁ። አቶ መሳሄል ልዑል ከአዲስ ፋይን አርት መስራቾች መካከል አንዱ ነህ። ስለ ኢትዮጵያን ስነ ጥበብ ግብይትና የዓለም ድርሻ እንዲሁም ተያያዥ ጉዳዮች ስላወጋህን፣ ስለነገርከን በእጅጉ አመሰግናለሁ። መልካም ቀን ይሁንልህ።
እኔም በጣም አመሰግናለሁ በራሴና በራኬብ ስሜ እና የለንደን ቲማችን በተለይ እነሱ የሚሰሩት ስራ አሁን በጣም 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 የሚደነቅ ነው። በእኛ በኩል ይህንን ቃለመጠየቅ ስላዘጋጀ በእነሱም በራሴም ስም በጣም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አብረን ስላመሸን በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።